ሰላም እንደምን አመሻችኋል የጋቢና ቪ አድማጮች የዕለተ ረቡዕ ነሐሴ 19 2013 ዓ.ም ምረት የጋቢና መሰናዷችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ መተላለፍ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህም መሃል በኢትዮጵያ 3ኛ ዙር የኮቪድ-19 ወረርሽኝ ማዕበል እየተከሰተ መሆኑን የጤና ሚኒስቴር አስታውቋል።
የጽኑ ታማሚዎች ቁጥርም እንደዚሁ እያሻቀበ የሚገኝ ሲሆን አሁን እስከ ትላንትናው ድረስ 510 ሰዎች አሁን በጽኑ ህክምና እየታከሙ ይገኛሉ።
የጤና ሚኒስትር ዶክተር ሊያ ታደሰ የኮቪድ ወረርሽኝ መጨመሩን አስመልክቶ ትላንት ከሰጡት መግለጫ ላይ የተቀነጨበውን የሰማችሁት ሙሉ ዝግጅቱ በምሽቱ ተካቷል።
የሚያበረታቱም ሰዎች አሉ። 08 ቀበሌ ህብረተሰቡ ነው ወጥቶ አብሮን ሲሰራ የነበረው ማለት ነው።
የሰላም ሚኒስትር ስራ ያላዙ ወጣቶች በበጎ ፈቃደኝነት እንዲሰማሩ በሚያደርገው ጥረት ተሳታፊ ሆኑት ወጣቶች መካከል አንዱ የሆነውን ወጣት ሰንበቴን ነው የሰማችሁት። ወጣቶቹ እያደረጉት ያለውን እንቅስቃሴ በምሽት እንቃኛለን። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸውን ሙዚቃዎችን በየመሃሉ እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰ ናቸውን ዜናዎች ኤደን ገረመው ልታሰማን ተዘጋጅታ እየጠበቀችን ነው። ወደ ኤደን።
በዛምቢያ ብሔራዊ ምርጫውን ያሸነፉት አዲሱ ፕሬዝዳንት ችለማ ከ12 ቀናት ፉክክር በኋላ ስልጣን ላይ የነበሩትን ኤድጋር ሉንጉን በማሸነፋቸው የፕሬዝዳንትነቱን ስልጣን ተረክበዋል። አዲሱ የዛምቢያ ፕሬዝዳንት ትላንት ማክሰኞ በዓለ ሲመታቸውን በሚያከብሩበት ወቅት ከአሜሪካ ድምጽ ዘጋቢ ፒተር ክሎቲ ጋር ለአጭር ጊዜ ቆይታ አድርገዋል። ፕሬዝዳንቱ በመጪው ስልጣን ዘመናቸው ከህዝባቸውና ደጋፊዎቻቸው ጋር በመሆን ዝቅተኛው ምጣኔ ሀብት እንደሚያሻሽሉ፣ የህግ የበላይነትን እንደሚያሰፍኑ፣ የሰብአዊ መብትን እንደሚያከብሩ አካባቢው ሀገራቶችም ሆነ ከዋሽንግተን ጋር የተሻለ ግንኙነትን እንደሚመሰርቱ ተናግረዋል። በትላንትናው ዕለት ባደረጉት ንግግርም በየገበያው ስፍራ፣ በስራ ቦታና በማናቸውም ቦታ ላይ የሚታይ መከፋፈል መኖሩን ገልጸው በሚቀጥሉት 100 ቀናት ውስጥ ለበርካታ አመታት ተከፋፍላ የቆየችውን ሀገራቸውን አንድ ለማድረግ እንደሚሰሩም አስታውቀዋል። እኛ ራሳችን የዴሞክራሲ ውጤት ነን ያሉት አዲሱ ፕሬዝዳንት ብዙ አስቸጋሪ ነገሮችን አልፈን ተመርጠናል፣ የዴሞክራሲ ልጆች ስለመሆናችንም መልእክት አስተላልፈናል ሲሉ ለአሜሪካ ድምጽ ተናግረዋል። ታሊባን ዓለም አቀፋዊ እውቅና እየጠየቀ ነው። ታሊባን የአፍጋኒስታን ህጋዊ ወኪል ስለመሆኑ በዓለም አቀፍ ደረጃ እውቅና ለማግኘት ዲፕሎማሲያዊ ጥረት እያደረገ መሆኑን በትላንትናው ዕለት ባወጣው መግለጫ አስታውቋል። ታሊባን በመግለጫው የዲፕሎማሲው ጥረት የዓለም ደህንነትን በማረጋገጥና ለአስርት ዓመታት ያለማቋረጥ ጦርነት ውስጥ ሲሰቃይ የኖረውን የአፍጋኒስታንን ህዝብ ስቃይ ለማቃለል ይረዳል ብሏል። የእስልምና ቡድኑ የባህል ኮሚሽን ከፍተኛ አመራር አብዱል ጣሃር ባልኪ ለአሜሪካ ድምጽ እንደተናገሩት ሁሉንም አካታች የሆነ እስላማዊ መንግስት ለመመስረት ከሁሉም ባለድርሻ አካላት ጋር ምክክር እየተካሄደ መሆኑን ገልጸው ይህም በቅርቡ ይፋ ይደረጋል ብለዋል። አብዱል ጣሪህ ባልኪ ዓለም እኛም ብቻ ሳይሆን መላውን የሰው ልጅ የገጠሙትን ከድህነት እስከ አየር ንብረት ለውጥ ድረስ ያሉትን ችግሮች በጋራና በአንድነት ለመቋቋም አንድ ላይ መሆን የሚችልበት ልዩ አጋጣሚ የተፈጠረለት ይመስለኛል ብለዋል። ባልኪ በዓለም አቀፉ ማህበረሰብ ህጋዊ የአፍጋኒስታን ወኪል ስለመሆናችን እውቅና እንደምናገኝ ተስፋ አድርጋለሁ ሲሉም ተናግረዋል። ተቺዎች ግን ቡድኑ ከአልቃይዳና ከሌሎች የአሸባሪ ድርጅቶች ጋር አሁንም ድረስ ግንኙነት ያለው መሆኑን በመጥቀስ ስለገባው ቃል ጥርጣሬ ያላቸው መሆኑን ይናገራሉ። የተባበሩት መንግስታት ባለስልጣናት በቅርቡ ያወጣው ሪፖርት ግድያዎችና ታሊባን በሚቆጣጠራቸው አካባቢዎች በሴቶች ላይ የተጣሉ ገደቦች መኖራቸውን አመላክቷል። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በየካቲት 2020 ከታሊባን ጋር ባደረገችው ስምምነት ወታደሮቿና በአፍጋኒስታኑ የ20 ዓመት ጦርነት አብሯት የነበሩትን ምዕራባውያን አጋሮቿ እንዲወጡ መስማማቷም ይታወሳል። ይሁን እንጂ ዋሽንግተንም ሆነ የተቀረው ዓለም አቀፉ ማህበረሰብ ካቡል ላይ በኃይል ለሚመሰረት መንግስት የሚሰጡት እውቅና እንደማይኖር ሲያስጠነቅቁ ቆይቷል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ ቻይናን ወቀሱ። ቻይና በደቡብ ቻይና የሚገኙ አብዛኞቹ የባህር ይዞታዎች ይገቡኛል በማለት ማስፈራራትና ማስገደዱን ቀጥላለች ሲሉ ነው ምክትል ፕሬዝዳንቷ በትላንትናው ዕለት የተናገሩት። ፕሬዝዳንቷ ይህንን ንግግር ያደረጉት ሲንጋፖርን በመጎብኘት ላይ ሆኖ ነው። እነዚህ ማስፈራሪያዎች ለመመከት አሜሪካ ከአጋሮቻችንና ሸሪኮቻችን ጋር ትቆማለች ያሉት ሃሪስ፣ እዚህ ላይ ግልጽ መሆን አለብኝ በደቡብ ምስራቅ እስያና በኢንዶ ፓስፊክ ውስጥ ያለን ተሳትፎ በአንድ የተለየ ሀገር ላይ ያነጣጠረ አይደለም ወይም ማንንም በሀገራቶች መካከል አንዱን እንዲመርጥ የቀየስነው አይደለም። ይልቁንም የኛ ተሳትፎ በዚያ አካባቢ ላለን አጋርነትና ተሳትፎ ብሩህ አመለካከትን ማራመድ ነው ብለዋል። ምክትል ፕሬዝዳንቷ በትላንትናው ዕለትም ከሲንጋፖር ወደ ቪየትናም አምርተዋል። አድማጮች፣ ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +12022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በኢትዮጵያ ሶስተኛው ዙር የኮቪድ-19 ወረርሽኝ ማዕበል እየተከሰተ መሆኑን የጤና ሚኒስቴር አስታውቋል። የጉዳዩን አሳሳቢነት በተመለከተ የጤና ሚኒስትሯ ዶክተር ሊያ ታደሰ በሰጡት መግለጫ ባለፉት ጥቂት ሳምንታት በቫይረሱ ወረርሽኝ በከፍተኛ መጠን እየጨመረ መሆኑን ገልጸዋል። ቫይረሱ በኢትዮጵያ ከተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር ባለፈው ቅዳሜ መመዝገቡን ያስታወሱት ሚኒስትሯ በቫይረሱ የመያዝ መጠን ቢበዛ 3% ከነበረበት ወደ 12% ማደጉን ተናግረዋል። በአሁኑ ሰዓት ላይ የኮቪድ-19 መከላከያ ክትባት በተለያየ መጠን በመላ ሀገሪቱ የተዳረሰ ሲሆን በአዲስ አበባ እድሜው ከ35 ዓመት በላይ የሆነ ማንኛውም ነዋሪ ክትባቱን ማግኘት እንደሚችል ዶክተር ሊያ ታደሰ ገልጸዋል። ኬኔዲ አባተ ዝርዝር አለው።
በኢትዮጵያ በኮቪድ-19 ወረርሽኝ የሚያዙ ሰዎች ቁጥር ባለፉት ጥቂት ሳምንታት ከወትሮው በላቀ መልኩ በመጨመር ላይ ነው። በተለይ የጤና ሚኒስቴር እንዳስታወቀው ከ5500 በላይ ሰዎች በቫይረሱ የተያዙበት ያለፈው ሳምንት ስርጭቱ በከፍተኛ መጠን እየተስፋፋ መሆኑን የሚያመለክት ነው። በዚሁ ጉዳይ ላይ ዛሬ ነሐሴ 18 መግለጫ የሰጡት የጤና ሚኒስትሯ ዶክተር ሊያ ታደሰ ባለፈው ቅዳሜ ዕለት የተመዘገበው 1282 የኮቪድ-19 ተጠቂዎች ቁጥር ቫይረሱ በኢትዮጵያ ከተከሰተበት ጊዜ ጀምሮ ከፍተኛው ዕለታዊ የተጠቂዎች ቁጥር መሆኑን ገልጸው በቫይረሱ የመያዝ ምጣኔም ቢበዛ 3% ከነበረበት ወደ 12% ማደጉን አብራርተዋል።
ባለፉት ጥቂት ሳምንታት እንደምናየው የኮቪድ ታማሚዎች ቁጥር በየዕለቱ እየጨመረ መሆኑን ያሳያል። ባለፈው ሳምንት ብቻ ወደ 5547 ሰዎች በኮቪድ-19 ተይዘዋል። በዕለቱም በአማካይ ወደ 792 ሰዎች ሲያዙ የነበረ ሲሆን በቀን ውስጥም ከ1000 በላይ ሰው የተያዘበትም ወቅት ነበር። እንደምናስታውሰው በተለይ ባለፈው ቅዳሜ ነሐሴ 15 ላይ የተያዘው ቁጥር እስከዛሬ ድረስ ወረርሽኙ ከጀመረ ትልቁ ቁጥር የነበረ ነው። ስለዚህ ከጥቂት ወራት በፊት በተለይ ወደ 2-3% ሆኖ የነበረው የመያዝ ምጣኔ አሁን ባለፈው ሳምንት በአማካይ ወደ 12% አድጓል።
በጽኑ ህሙማን ክፍል የሚገኙ የኮቪድ-19 ታማሚዎችና የሟቾች ቁጥርም በመጨመር ላይ እንደሚገኝ ያነሱት ሚኒስትሯ በኢትዮጵያ አሁን ያለው ሁኔታ ሶስተኛ ዙር የቫይረስ ወረርሽኝ ማዕበል እየተከሰተ መሆኑን እንደሚያመለክት ነው የተናገሩት።
የጽኑ ታማሚዎች ቁጥርም እንደዚሁ እያሻቀበ የሚገኝ ሲሆን አሁን እስከ ትላንትናው ድረስ 510 ሰዎች አሁን በጽኑ ህክምና እየታከሙ ይገኛሉ። በየህክምና ተቋማቱ የሟቾችንም ቁጥር ስንመለከት ባለፈው ሳምንት ብቻ 66 ሰዎች ህይወታቸውን አጥተዋል። በአማካይ ስንመለከተው ወደ 9 ሰዎች እየሞቱ ይገኛሉ። ይህ እንግዲህ በሀገራችንም ይሄ ሶስተኛው ማዕበል የሚባለው የመጀመር ምልክት እያሳየ እንደሆነ በደንብ የሚያመላክት ነው።
የቫይረሱን ስርጭት ለመከላከል የሚደረገው የክትባት ተደራሽነት እየጨመረ የመጣ ሲሆን እስካሁን የኮቪድ-19 መከላከያ ክትባት የተሰጣቸው ሰዎች ቁጥር 2,350,000 ገደማ መድረሱን የጤና ሚኒስቴር መረጃ ያመለክታል። አሁን ላይ ክትባቱ ይበልጥ ለቫይረሱ ተጋላጭ ለሆኑ የህብረተሰብ ክፍሎች በመላ ሀገሪቱ በመሰጠት ላይ የሚገኝ ሲሆን በአዲስ አበባ ደግሞ በተለየ መልኩ እድሜያቸው ከ35 ዓመት በላይ የሆኑ ሁሉም መከተብ የሚችሉ ሰዎች ወደ ጤና ጣቢያዎች በመሄድ ክትባቱን ማግኘት እንደሚችሉ ዶክተር ሊያ ገልጸዋል።
በተቻለ መጠን የክትባት ተደራሽነት እንዲሰፋ ከተለያዩ ዓለም አቀፍ ተቋማት ጋር እየተሰራ ያለው ስራ ተጠናክሮ ቀጥሏል። በአዲስ አበባና በሁሉም ክልሎች ክትባቱ እየተሰጠ ይገኛል። በቅርቡ እንደተናገርነው ክትባት የሚያገኙ ሰዎች ወይም ተጋላጭ የሆኑ ማህበረሰብ ክፍሎች እያሰፋን መጥተናል። እንደተገለጸው በተለይ አዲስ አበባ ላይ እድሜያቸው ከ35 ዓመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱ፣ ተጓዳኝ ህመም ያለባቸው ደግሞ ከ18 ዓመት በላይ የሆኑ ሁሉም ማህበረሰብ ክፍሎች እንዲወስዱና በስራቸው ምክንያት ተጋላጭ የሆኑ ህብረተሰብ ክፍሎች እንዲወስዱ በሁሉም ጤና ጣቢያዎች ላይ ክትባቱ እንዲገኝ ተደርጓል። ስለዚህ አሁንም ማህበረሰቡ በዚህ መሰረት እየሄደ እንዲወስድ ጥሬን ማቅረብ ፈልጋለሁ።
በኢትዮጵያ እስከ ትናንት ነሐሴ 17 የኮቪድ-19 ምርመራ የተደረገላቸው ሰዎች ቁጥር ከ3 ሚሊዮን 170,000 በላይ ሲሆን ከነዚህ መካከል ከ296,700 በላይ ሰዎች ቫይረሱ ተገኝቶባቸዋል። ይሁን እንጂ አብዛኛው የቫይረሱ ተጠቂዎች አገግመው በአሁን ወቅት ቫይረሱ የሚገኝባቸው ሰዎች ቁጥር 22,000 ገደማ ነው። በአጠቃላይ 4,571 ሰዎች ደግሞ ህይወታቸውን አጥተዋል። በሚፈጥራቸው የጤና ክሎችና በፍጥነት በመዛመት ረገድ ከሌሎች የኮቪድ-19 ዝርያዎች እንደሚያይል የሚነገርለት ዴልታ የተሰኘው ዝርያ በበርካታ ሀገራት መከሰቱ ቢታወቅም እስካሁን በኢትዮጵያ ስለመከሰቱ የሚታወቅ ነገር የለም። ለዚህ ደግሞ ምክንያቱ የዴልታ ዝርያን ለመመርመር የሚያስፈልገው ኬሚካል እስካሁን ወደ ኢትዮጵያ ባለመግባቱ ዝርያውን መመርመር ባለመቻሉ እንደሆነ የጤና ሚኒስትሯ ዶክተር ሊያ ታደሰ ከቀናት በፊት በሰጡት መግለጫ አስታውቀዋል። አዳዲስ የኮቪድ-19 ዝርያዎች ከነባሩ ይልቅ የመዛመት እድላቸው የላቀ መሆኑን በዛሬው መግለጫቸው ያነሱት የጤና ሚኒስትሯ ህብረተሰቡ ቫይረሱን ለመከላከል ለሚወስዳቸው የጥንቃቄ እርምጃዎች ትኩረት ሊሰጥ እንደሚገባ አሳስበዋል። የኮቪድ-19 ወረርሽኝን ለመከላከልና ለመቆጣጠር የወጣው አስገዳጅ መመሪያ ቁጥር 30/2013 ከቀናት በፊት ማሻሻያዎች ተደርገውለት መመሪያ ቁጥር 803/2013 በሚል ተግባራዊ ተደርጓል። መመሪያው አካላዊ ንክኪን ከመከልከል ጀምሮ የአፍና አፍንጫ መሸፈኛ ማስክ የማድረግና ሌሎችንም በርካታ ግዴታዎች የሚጥልና ከተጣሱም ቅጣት የሚደነግግ ቢሆንም ተግባራዊነቱ ግን እዚህ ግባ የሚባል አይደለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። በሰላም ሚኒስቴር አስተባባሪነት ከዩኒቨርሲቲ ተመርቀው ስራ ያላዙ 10,000 ወጣቶች ከመላ ሀገሪቱ ተመልምለው ለ45 ቀናት ስልጠና ከወሰዱ በኋላ በበጎ ፈቃደኝነት ተሰማርተው ይገኛሉ። በዚህ ዘርፍ ከተሰማሩት መካከል በድሬዳዋ በበጎ ፈቃደኝነት እያገለገሉ የሚገኙትን ወጣቶች አዲስ ቸኮል አግኝቶ አነጋግሯቸዋል። ቀጥሎ ይቀርባል።
በ2011 ዓመተ ምህረት በአገሪቱ ሁሉም ክልሎች ባሉ ወረዳዎች ተመርቀው በስራ አጥነት የተቀመጡ ወጣቶችን በመመዝገብ ነው በጎ ፈቃደኛ ወጣቶችን በአገር አቀፍ ደረጃ ማሰማራት የተጀመረው። በወቅቱ ከተመዘገቡ ወጣቶች መካከል ከ10,000 በላይ የሚሆኑትን የሰላም ሚኒስቴር 2013 መጀመሪያ ላይ በ19 ዩኒቨርሲቲዎች ደልድሎ ለ45 ቀናት ስልጠና እንዲያገኙ አድርጓል። ሰልጣኞቹ እንደሚገልጹት በእነኛ 45 ቀናት በልዩ ልዩ ዘርፎች ስልጠናዎችን ወስደዋል። በስልጠናዎቹ የራስ አቅም መገንባት ወይም ሰልፍ ስኪል፣ የጊዜ አጠቃቀም፣ የሴቶች ጥበቃ፣ የአመራር ክህሎት፣ ሰብአዊና ዲሞክራሲያዊ መብቶች፣ የመንግስት ስርዓት አይነቶች፣ የማህበራዊና መደበኛ ሚዲያዎች አጠቃቀም፣ የሀገረ መንግስት ግንባታ፣ ስራ ፈጠራና ተቀጣሪነት፣ የማህበረሰብ አገልግሎት፣ የጾታ እኩልነትና የመሳሰሉት አጀንዳዎች የተዳሰሱ ሲሆን ስልጠናዎቹም የወጣቶችን አመለካከት በእጅጉ የቀየረ እንደሆነ ሰልጣኞቹ ይናገራሉ። ስለ በጎ ፈቃድ ዘመቻው አላማ ለአሜሪካ ድምጽ ቃላቸውን የሰጡት የሰላም ሚኒስትሯ ሙፈሪያት ካሚል የመርሃ ግብሩ አላማ ወጣቶቹ ህብረተሰቡን እንዲያገለግሉ መደላድል ከመፍጠር ባለፈ የተሳሳቱ ትርክቶችን ማረምና ወንድማማችነትን ማጎልበት እንደሆነ ነው የሚናገሩት።
እነዚህ ልጆች ለ45 ቀን አሰልጥነን ወደ ሁሉም የሀገራችን አካባቢዎች ነው ያሰማራ ነው። በዚህ ቆይታቸው ሂደት እንደ ሀገር ያለንን ባህል፣ እሴት የማወቅ እድል አግኝተዋል። የያዟቸው የተሳሳቱ ትርክቶችን ለማረም እድል አግኝተዋል። ሲነገራቸው የነበረው ማህበረሰብ ወይም ሲሰሙት የነበረው ማህበረሰብ በተግባር ሌላ ሆኖ እንዳገኙት አረጋግጠዋል። ይሄ አንዱ የአንዱን ባህል እሴት እንዲያውቅ ትልቅ እድል ይፈጥራል።
በጎ ፈቃደኝነት ለአብሮነት በሚል መሪ ቃል እየተካሄደ ባለው ሀገር አቀፍ መርሃ ግብር የተሳተፉ 10,000 ሰልጣኞች ከስልጠና በኋላ ከትውልድ አካባቢያቸው ርቀው ወደ ተለያዩ አገሪቱ ክልሎችና ከተሞች የተመደቡ ሲሆን 103 የሚሆኑትም ድሬዳዋ መጥተዋል። በሁለት ዙር ተከፍለው ድሬዳዋ የመጡት ሰልጣኞቹ አስተዳደሩ የቤትና ሕክምና ወጫቸውን ሸፍኖላቸው ያለምንም ክፍያ በልዩ ልዩ ዘርፎች በበጎ ፈቃደኝነት ሲያገለግሉ ቆይተዋል። መጀመሪያ ላይ በጎ ፈቃደኞቹ ከተመረቁባቸው ዘርፎች ጋር ግንኙነት ባላቸው የመንግስት መስሪያ ቤቶች ተመድበው አገልግሎት ሲሰጡ ሲሰጡ ነበር። በዚህም አመርቂ ስራ ሰርቷል ሲል የበጎ ፈቃደኛ ወጣቶቹ ተወካይ ሰንበቱ አቡ ይናገራል።
ለመጀመሪያ 3 ወራት አካባቢ ላይ በመንግስት መስሪያ ቤቶች ተመድበን በየፊልዳችን ላይ ተመደብነው፣ ለምሳሌ መምህራኖች፣ በሌላ በኩል ደግሞ ገቢዎች ላይ የተመደቡ ልጆች ወደ 37 የሚሆኑ ብዙ ገቢዎች ላይ ነበሩ የተመደቡት። እስከ ቀዳሜ ድረስ ከእሁድ ውጭ ያሉትን ቀናቶች ጠዋት ማታ ሳይሰላችሁ በመስራት ብዙ ለውጥ አምጥተዋል። በሌላ ደግሞ በማብራት ኃይል የተመደቡ ልጆችም እንደዛው እየሰሩ የሚገኙበት ሁኔታ አለ። የኩነቶች ቢሮ ላይ አለ። እነሱ ላይ የተመደቡ ልጆችም በሰፊው እየተንቀሳቀሱ ነው ያሉት። ሰርቬይንግ ላይ የተመደቡ ልጆች ሳይት እየወጡ የሰርቬይንግ ስራ ሲሰሩ ነበር።
ይሁንና አፈጻጸማቸው ከተገመገመ በኋላ በመንግስት መስሪያ ቤቶች ከሚሰሩ ይልቅ ቀጥታ ከህብረተሰቡ ጋር በሚያገናኙ የበጎ ፈቃድ ስራዎች ላይ ቢሰማሩ ይሻላል በሚል አቅጣጫ ተቀምጦላቸው በዚሁ አቅጣጫ መስራት መጀመራቸው ተነግሯል። በዚህም በርካታ ስራዎች እንደሰሩ ነው የፍትህ ጸጥታና ህግ ጉዳዮች ቢሮ ኃላፊው አቶ ሙሳ ጣሃ ለአሜሪካ ድምጽ ያስታወቁት።
በተለያዩ የልማት ስራ ላይም በተለይ ህብረተሰቡን ከመርዳት አቅመ ደካማ የሆኑ ህብረተሰቦች ከማገዝ አንጻር በጣም ሰፊ ስራ በሚባል ደረጃ በሁሉም ከተማ ቀበሌ ላይ ይህን ስራ እየሰሩ ነው ያሉት። የአቅመ ደካማዎችን በመርዳት ቤት የፈረሰባቸው ኦር በጣም የደከሙ ሰዎችን ቤት የመገንባት ጽዳት ዘመቻ ላይ በመሳተፍ የአዛውንቶችና አባቶችን ገላ እስከ ማጠብ ልብሶችን በማጠብ ከዛም አልፎ ደግሞ በተለይ አንዳንድ አካባቢዎች ላይ በጎርፍ ሲጠቁ የነበሩ አካባቢዎችን የጎርፍ መከላከያ ዲሽን በመገንባት በጋቢዮን ድንጋይ አስፎ በራሳቸው እየሰሩ ያሉበት ሁኔታ ያለው።
በዚህ ሂደት ቀድሞ በመንግስት መስሪያ ቤቶች ሲሰሩ ከነበሩበት ይልቅ አሁን ከህብረተሰቡ ጋር ለመቀራረብ የተሻለ እድል ተፈጥሮላቸዋል። በበጎ ፈቃድ ስራዎቻቸውም የድሬዳዋ ነዋሪዎችን ከጎናቸው እንደነበሩ ወጣት ሰንበቱ ይናገራል።
ቀጥታ ሴክተር ላይ በነበርንበት ሰዓት ብዙ ከማህበረሰብ ጋር የመገናኘት እድል አልነበረንም። አሁን እያወቁን ነው፣ እየተሳተፉ ነው። ከኛ ጋር የሚያበረታቱም ሰዎች አሉ። 08 ቀበሌ ህብረተሰቡ ነው ወጥቶ አብሮን ሲሰራ የነበረው ማለት ነው። ኢቨን በአሁኑ በበዓሉ ማለት ነው፣ በዚህ ያለፈው ረመዳን በዓል ላይ እንደው ሰብስበውን ጠርተውን ከብቱን ላርደውልን ነው አብልተውን። ይሄ ማለት ምንድን ነው? የምስጋና ማቅረብም ነው። 01 ቀበሌ ብዙ ቀበሌዎች ላይ ያሉት ህብረተሰብ ጋር ከወረድን ጀምሮ ስለኛ በደንብ የተረዱ ነው።
በጎ ፈቃደኛ ወጣቶቹ አሁንም 4 ቀሪ ወራትን ድሬዳዋ ላይ ይቆያሉ። በዚህ ሂደት ይህንኑ ከህዝብ ጋር የሚተሳሰሩበትን ስራ አጠናክረው መቀጠል እንደሚፈልጉ ይናገራሉ። ሆኖም መስተካከል አለባቸው የሚሏቸው ነጥቦችም እንዳሉ የበጎ ፈቃደኛ ወጣቶቹ ተወካይ ሰንበቱ ይናገራል።
እና ምንድን ነው አንድ የግንዛቤ እጥረት አለ። ግንዛቤም ቢኖር አንዳንዶች ላይ የፍላጎት ማጣት አለ። ዳመራር ህብረተሰቡን በማስተባበር በጀት እጥረት ያለበትን ቦታዎች ደግሞ ከባለሀብቶች ሊሆን ይችላል፣ ከተለያዩ ተቋማት ወይም ፋብሪካዎች ሊሆን ይችላል፣ ከተለያዩ አካላት የማሰባሰብ ላይ ሊረዱን ይገባል። ከኛ ጋር መናበብ አለባቸው። ፕላንድ መሆን አለባቸው። ኢቨንት ቤዝድ ብቻ መሆን የለበትም። ሲቀጥል ደግሞ ልጆቹ ሞራሊ የሚሰሩትን ነገር እንዳይዳከሙ ለእነሱ ደግሞ መጠበቅ ያለበት፣ ምክንያቱም ከሀገር ወጥተህ እዚህ ጋር ቤት ስለተከራዩልህ ትኖራለህ ማለት አይደለም። አሁን ያለውን ኑሮ ውድነት ማንም ሰው ያውቃል።
የፍትህ ጸጥታና ህግ ጉዳዮች ቢሮ ኃላፊው አቶ ሙሳ ጣም የቀረቡ ችግሮችን ለማስተካከል ጥረት እንደሚያደርጉ ነው የገለጹት።
አንዳንድ ጊዜ ያው በኢቨንቶች ላይ የመጠመዳለ እሱ ማስተካከያ ያገተው በጠቀድ አሁን በተለይ በዚህ ክረምት ላይ በቅድ እንዲመሩ እያሰብን ያለውና ከወጣትና ስፖርት ኮሚሽን ጋር በመነጋገር ይህን በአስቸኳይ እንዲስተካከል እናደርጋለን። ከኑሮ ውድነት ጋር ተያይዞ ያው እንደሚታወቀው እንዳገለቀፍ የምናያቸው አንዳንድ የኑሮ ውድነት የዋጋ ግሽበቶች እያየን ያለ ነው እና ይህንን ወረድኛውን ለንግድና ኢንዱስትሪ ቢሮ ደብዳቤ ይስፈናል። ለንግድና ኢንዱስትሪ ቢሮ ዛሬ የፈረምኩት ደብዳቤውን ይስፈንላቸዋል። ከሸማቾች ላይ የሚያገኙበት እንዲመቻችላቸው የእነሱን ቁጥር ጠቅሰን ለንግድና ኢንዱስትሪ ቢሮ መመሪያ እንዲሰጥበት ለወለሞ ሸማቾች ያንን ደብዳቤ ይጽፈናል።
የሰላም ሚኒስትር በዘንድሮ የበጀት ዓመትም እንዲሁ በሁሉም ክልሎች ያሉ ተመርቀው ስራ ያልያዙና በበጎ ፈቃድ መሰማረት የሚፈልጉ ወጣቶችን የመዘገበ ሲሆን በያዝነው ሳምንትም በጅማና ቦንጋ ዩኒቨርሲቲዎች ገብተው የሚሰለጥኑ ወጣቶችን ዝርዝር ይፋ አድርጓል። ከተወሰኑ ሳምንታት በፊት በድሬዳዋና ሀረር ጉብኝት አድርገው የነበሩት የሰላም ሚኒስትሯ ሙፈሪያት ካሚል ወጣቶቹ አርአያነት ስራ እየሰሩ መሆናቸውን ገልጸው ነበር። መርሃ ግብሩም ቀጣይነት እንደሚኖረው የገለጹት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ተመልሰናል። የኢትዮጵያን ዘመናዊ ቲያትር 100ኛ ዓመት በዓል በማስመልከት ሀገር አቀፍ ፌስቲቫል ማዘጋጀታቸውን የዘርፉ ባለሙያዎች ገልጸዋል። ከነሐሴ 21 እስከ 25 በተለያየ ዘመን የተሰሩ 48 አጫጭርና ረጃጅም ቲያትሮችና ሌሎች ተውኔቶች የሀገር አቀፉ ፌስቲቫል አካል በመሆን በአዲስ አበባ በነጻ ለተመልካች ቀርበዋል። ዝግጅቱ የተሰናዳው ቲያትርን ለማነቃቃት በኢትዮጵያ የቲያትር ባለሙያዎች ማህበር ስር በተመሰረተ የተመሰረተው የስለ ቲያትር እንቅስቃሴዎች አስተባባሪ ሲሆን ከህፃናት እስከ አዋቂዎች ሁሉንም ያማከሉ ቲያትሮች ለተመልካች እንደሚቀርቡ አስተባባሪዎቹ ገልጸዋል። የፌስቲቫሉን መክፈቻ በቦታው ሆኖ የተከታተለው ኬኔዲ አባተ ነው። ያዘጋጀው ዝግጅት ቀጥሎ ይቀርባል።
ተክለማርያም ተክለማርያም የተባሉ ቀደምት ኢትዮጵያዊ የተለያዩ ስነ ጥበቦች ባለሙያ ፋቡላ የተሰኘ የተረት ስብስባቸውን ጳጉሜ 1913 ዓመተ ምህረት በድራማ መልክ አዘጋጅተው ለመድረክ ያበቁት ተውኔት በኢትዮጵያ ዘመናዊ ቲያትር የተጀመረበት የመጀመሪያው አጋጣሚ እንደነበር ታሪክ ያስረዳል። እናም አውሮፓዊ ቅርጽ ያለው ዘመናዊ የኢትዮጵያ ቲያትር ከተጀመረ አሁን ላይ ድፍን 100 ዓመታትን አስቆጥሯል። ይሁን እንጂ በዚህ ረጅም እድሜው የኢትዮጵያ ቲያትር መድረስ ያለበት ደረጃ ላይ ካልመድረሱም ባለፈ አሁን ላይ መቀዛቀዞች ይስተዋሉበታል። ይህ ያስቆጫቸው የዘርፉ ባለሙያዎች ሙያው እንዲነቃቃ ወደ ቀደመ ስፋቱ ክብሩና ከፍታው እንዲመለስ ለማስቻል ስለ ቲያትር የተሰኘ እንቅስቃሴ ጀምረዋል። በኢትዮጵያ የቲያትር ባለሙያዎች ማህበር ስር ጥቅምት 2013 ዓ.ም የተጀመረው የስለ ቲያትር እንቅስቃሴ በበጎ ፈቃደኛ የቲያትር ባለሙያዎች የሚመራ ነው። እነዚህ በስለ ቲያትር እንቅስቃሴ ውስጥ የታቀፉ የቲያትር ባለሙያዎች የኢትዮጵያ ቲያትር 100ኛ ዓመትን በማስመልከትም ሀገር አቀፍ ፌስቲቫል ማዘጋጀታቸውን በሰጡት ጋዜጣዊ መግለጫ አስታውቀዋል። ከነሐሴ 21 እስከ 25 በአዲስ አበባ ለቲያትር አፍቃሪያን በነጻ የሚቀርቡ 48 አጫጭርና ረጅም ቲያትሮችና ሌሎች ተውኔቶች የሀገር አቀፉ ፌስቲቫል አካል መሆናቸውን ከስለ ቲያትር አስተባባሪዎች አንዱ የሆነው የሀገር ፍቅር ቲያትር ስራ አስኪያጅ አብዱል ከሪም ጀማል ተናግሯል።
ከነሐሴ 21 እስከ ነሐሴ 25 ለተከታታይ 5 ቀናት የሀገር አቀፍ የቲያትር ፌስቲቫል ይካሄዳል። 48 ያክል ትርኢቶች ይቀርባሉ፣ ቲያትሮች። ከነዚህ 48 ቲያትሮች 20 ያክሉ ባለሙሉ ጊዜ ተውኔቶች ናቸው፣ በቲያትር ቤቶች እየታዩ ያሉ፣ ከዚህ በፊት የታዩ ከዚህ በኋላ ለመታየት ዝግጅት እያደረጉ ያሉ ባለሙሉ ጊዜ ተውኔቶች፣ ቅንጭብ እና አጫጭር ተውኔቶች ደግሞ ወደ 26 አካባቢ የሚጠጉ ናቸው። 48 ትርኢቶች ናቸው ብያቸዋለሁ። ሁለቱ ደግሞ ከዚህ በፊት ታይተው መድረክ ላይ ተቀርጸው የተቀመጡ በስክሪን የሚታዩ ሁለት ቲያትሮች አሉ።
ለመድረክ የሚቀርቡት ቲያትሮች ታሪካዊ፣ መሪርና አስቂኝ ዘውግና ቅርጽ ያላቸው ሲሆኑ ሙዚቃዊ ተውኔቶች፣ ባላንድ ሰው ተውኔትና ስታንድ አፕ ኮሜዲዎችም እንደሚገኙባቸው ተገልጿል። የቲያትር ተውኔቶቹ በሰባት ቲያትር ቤቶችና ሲኒማዎች ለተመልካች እንደሚቀርቡ አርቲስት አብዱል ከሪም ገልጿል።
እንግዲህ ወደ 16 ያክል ተቋማት በዚህ የቲያትር ፌስቲቫል ላይ ተውኔቶቻቸውን በማቅረብ የተሰናዱ ናቸው። ከዚያ ውጭ ደግሞ በግለሰብ ደረጃ የተዘጋጁ ባለሙያዎች አሉ። የማሳያው ቦታዎቹ ብሔራዊ ቲያትር፣ አምባሳደር ቲያትር፣ ሀገር ፍቅር ቲያትር፣ ኦሮሞ ባህል ማዕከል፣ ኤድና ሞል ሲኒማ፣ አዶት ሲኒማ እና ሴንቸሪ ሞል ናቸው። በእነዚህ 5 ቀናት በተለያየ ሰዓት ፕሮግራም አቶለታል። በዛ ሰዓት ትርኢቶች ይቀርባሉ ማለት ነው።
በአዲስ አበባ የሚገኙ የተለያዩ ቲያትር ቤቶች፣ ዩኒቨርሲቲዎች፣ የፌዴራል ፖሊስ የቲያትር ቡድን እንዲሁም ከተለያዩ የሀገሪቱ አካባቢዎች የተጋበዙ የቲያትር ስራ ማህበራት በፌስቲቫሉ ዝግጅቶቻቸውን በማቅረብ ከሚሳተፉ አካላት መካከል ናቸው። ለተመልካች ከሚቀርቡ ቆየት ያሉና አዳዲስ ቲያትሮች መካከል ጥቂቶቹን ያብራራችው ሌላኛዋ የስለ ቲያትር አስተባባሪ ዳይሬክተርና ፕሮዲውሰር ሜሮን ሲሳይ ዝግጅቱ አንጋፋና ወጣት ባለሙያዎችን በአንድ መድረክ በማገናኘት ልምድ የሚያለዋውጥ መሆኑ ልዩ ያደርገዋል ትላለች።
ከሚታዩ ቲያትሮች ውስጥ አፋጀሽን ሌላው የአልማዝ ቀለበት። የአልማዝ ቀለበት በታየበት ጊዜ በጣም ተወዳጅ ቲያትር ነበር። አሁንም እንግዲህ ያን እድሉን ያላገኘነው ሰዎች በድጋሚ ለማየት እድሉን እናገኛለን ማለት ነው። ጥቁር እንግዳ የተሰኘ ቲያትር እንደዚሁ፣ ሀሁ ወይም ፖፑ ቴጌጣ ይክልን በተመሳሳይ ባንቻ ባነሱ በአዲስ አበባ ዩኒቨርሲቲ ተማሪዎች፣ ተመራቂ ተማሪዎች የተዘጋጀ ነው። 38 ተዋንያን ይሳተፉበታል። ይህም በጣም ትልቅ ነገር ነው። ምክንያቱም አንጋፋ የሆኑ የቲያትር ባለሙያዎች እና እንዲሁም አዲስ ኢንዱስትሪውን የሚቀላቀሉ ሰዎች በአንድ ላይ በዚህ ፌስቲቫል ላይ ይገናኛሉ። ይሄ ትልቅ ጉዳይ ይመስለናል። እንግዲህ ባለሙያዎችን ማገናኘት ሌላው አባጅ ባለመቶም የቲያትር ከጅማ ዩኒቨርሲቲ ተማሪዎች የሚበረከት ትልቅ ነው። ሰባ ተዋናያኖች የሚሳተፉበት ትልቅ ተዋናይቱ ሊነጋሴ የሚል በፌደራል ፖሊስ የቲያትር ክበብ አባላት የተዘጋጀ ከማርሽ ባንድ ጋር አብሮ የሚቀርብ ሌላ ቲያትር አለን። ከክልል ደግሞ እንደዚሁ አዳዲስ በታሪክ የማናውቃቸውን አዳዲስ ርዕሰ ጉዳዮች ደግሞ ይዘው የሚመጡ ባለሙያዎች አሉ።
ለመድረክ የሚቀርቡት ቲያትሮች ከህፃናት ጀምሮ እስከ አዋቂዎች ሁሉንም ያማከሉ ስለመሆናቸውም ተገልጿል። በኦሮሚኛ ቋንቋ የተዘጋጁ 3 ቲያትሮችም ለተመልካች ይቀርባሉ። በኢትዮጵያ ቲያትር ባለሙያዎች ማህበር ስር በተቋቋመው ስለ ቲያትር የተሰኘ የባለሙያዎች ስብስብ አስተባባሪነት የኢትዮጵያ ዘመናዊ ቲያትር የተጀመረበትን 100ኛ ዓመት በማስመልከት ከነሐሴ 21 እስከ 25 ለእይታ የሚቀርቡት ቲያትሮች ያለ ክፍያ በነጻ የሚታዩ ናቸው። ቲያትሮቹን መመልከት የሚፈልግ ማንኛውም ግለሰብ የመርሃ ግብሩን ዝርዝር የያዘ የመግቢያ ትኬት የፊታችን አርብ ነሐሴ 21 ከብሔራዊ ቲያትር ማግኘት እንደሚችል አስተባባሪዎቹ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ራዲዮ የሚተላለፈው የጋቢና መሰናዷችን እንደቀጠለ ነው። አሁን በአንድ ሙዚቃ እረፍት እናደርጋለን። ብርሃን ከስቱዲዮ የአብዱ ኪያርን ወዬ ወዬ የሚለውን ሙዚቃ አዘጋጅታለች። ቪኦኤ አማሪክን በመጠቀም ፌስቡክ ላይ፣ ትዊተር ላይ፣ ኢንስታግራም ላይ እንገኛለን። ለምሽቱ ያዝናቸውን ፕሮግራሞች በዚሁ እናጠናቀቃለን። አብረናችሁ ያመሸነው ፕሮግራሙን በመምራት ስመኝሽ የቆየ በማቀናበር ብርሃን ኃይሉ ነን። መልካም ምሽት።